The Voice of America. ወደ ጋምቤላ ክልል አበቦ ወረዳ ሄደው የነበሩ 8 ጋዜጠኞች በመንግስት ባለስልጣናት ተደበደብን፣ ተዋከብን፣ ታገትን፣ ያለ አግባብ በቁጥጥር ስር ዋልን ሲሉ አቤቱታ አሰምተዋል። በሌላ በኩል ደግሞ በክልሉ ውስጥ ነዋይ እያፈሰስንና የልማት ስራ ላይ ተሰማርተን ሳለን ወከባ፣ ሙስናና እንግልት ይደርስብናል ሲሉ ቁጥራቸው በርከት ያለ ባለሀብቶች ቅሬታቸውን እየገለጹ ናቸው። በባለሀብቶቹ አቤቱታና በጋዜጠኞች ላይ የደረሰውን ወከባና ጥቃት አስመልክቶ የወረዳው አስተዳዳሪ ለቪኦኤ በሰጡት ምላሽ የጋዜጠኞቹን ክስ ሙሉ በሙሉ አስተባብለዋል። ከአንድ ባለሀብት ላይ ያለ አግባብ ተሰጥቶ ነበር ያሉትን የከሰል ምርት ፈቃድ ወረዳው ከማንሳቱ በስተቀር ለባለሀብቶች ጥበቃ እንደሚደረግም ተናግረዋል። በሁለቱም ጉዳዮች ላይ አቤቱታ አቅራቢዎቹን፣ የመንግስት ኃላፊዎችን፣ የሀገር ውስጥና የውጭ የመብት ተሟጋቾችን፣ የጋዜጠኞች ደህንነት ተሟጋቹን ድርጅት፣ ጠቅላይ አቃቤ ሕግንና የሕዝብ ተወካዮች ምክር ቤትን እያነጋገረ ያለው ሰለሞን አባተ ለምሽቱ የዘገባውን የመጀመሪያ ክፍል ቀጥሎ ያቀርባል።
ጥቅምት 23 ትናንት መሆኑ ነው። የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ አስቦት የዋለ ቀን ነው። በጋዜጠኞች ላይ የወንጀል አድራጎት ፈጽሞ ያለመጠየቅ እንዲያበቃ ትግሉን የማስፋት ድምጽ የማሰሚያ ሙግቱን የማጠናከሪያና የመሰባሰቢያ ቀን። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እለቱን አስመልክተው ባስተላለፉት መልእክት እንዲህ አሉ። ጥቅስ፣ ማዋከብና ማስፈራራት እየደረሰባቸውም ቢሆን ስራቸውን በየዕለቱ ለሚያከናውኑ ጋዜጠኞች ያለኝን አክብሮት በዚህች ቀን እገልጻለሁ። የእነርሱና የተሰዉ ባልደረቦቻቸው ስራ እውነት ከቶ እንደማትሞት ያረጋግጥልናል። ለመሰረታዊው ሐሳብን በነጻነት የመግለጽ መብት መከበር ያለን ቁርጠኛነትም እንዲሁ ጸንቶ ሊኖር ይገባዋል። የጥቅስ መጨረሻ። በርግጥ ይህ የአንቶኒዮ ጉቴሬሽ መልእክትና የትናንትናውም ዕለት መሪ ሐሳብ ቀጥሎ ከሚቀርበው ዘገባ ጋር ለጊዜው ቀጥተኛ ግንኙነት ባይኖረውም ጉዳዩ በተለያዩ አካላት እየተመረመረ ነውና አነሰም በዛ ኢትዮጵያን በመሳሰሉ ሀገሮች ውስጥ ጋዜጠኞች ያሉባቸውን ስጋቶች ለናሙና ያስታውሰናል። በጋምቤላ ክልል አቦቦ ወረዳ ውስጥ በግብርና ልማት ላይ የተሰማሩ ባለሀብቶች በአካባቢው ባለስልጣናት ከአግባብ ውጪ የሆኑ አድራጎቶች ይፈጸሙብናል፣ የሙስና በደልና ሌሎችም ጥቃቶች ይደርሱብናል ሲሉ ለጋዜጠኞች ሮሯቸውን ያሰማሉ። ይህ ስሞታ የደረሳቸው 8 ጋዜጠኞች ባለፈው እሁድ ማስታወሻ፣ ብዕር፣ የመቅጃና የመቅረጫ መሳሪያዎቻቸውን ሸክፈው ጋምቤላ አይሮፕላን ጣቢያ ይደርሳሉ። ከ8ቱ ጋዜጠኞች መካከል 3ቱን አነጋግሬያለሁ። በአዲስ አድማስ ጋዜጣ ከፍተኛ ሪፖርተር ሆና ላለፉት 8 ዓመታት የሰራችው መታሰቢያ ካሳይ፣ በንግድና መዋዕለ ንዋይ ጉዳዮች ላይ በሚያተኩረው ካፒታል የእንግሊዝኛ ጋዜጣ ላለፉት 5 ዓመታት በከፍተኛ ሪፖርተርነት የሰራው ተስፋዬ ጌትነት እና የኤልቲቪ የዜና ክፍል ከፍተኛ ሪፖርተር አሸናፊ እንዳለ ናቸው ያለፈ እሁድና የሰኞ የጋምቤላ ውሏቸውን ያጫወቱኝ።
ወደ ጋምቤላ ያመራ ነው። ጋምቤላ ክልል ውስጥ አበቦ በሚባል ወረዳ ያሉ የኢንቨስትመንት ስራዎችን ለማየትና በአካባቢው ያለውን የመልካም አስተዳደር ችግር እንድናይና ሚዛናዊ የሆነ ዘገባ እንድንሰራ በማሰብ ነው ወደ ቦታው የተጓዝ ነው። ወደ ቦታው ለመጓዝ የሚቻል ነው ስፍራው በተለያዩ የሰሊጥ የማሾና የቁጠሻ ላይ የተሰማሩ ባለሀብቶችንና ችግር ደረሰብን ስለው አቤቱታ ባቀረቡ ሰዎች አማካኝነት ነው።
ኢንቨስተሮች ናቸው እነዚህ ሰዎች?
አዎ፣ ኢንቨስተሮች ናቸው።
አገኛችኋቸው ሄዳችሁ?
አዎ፣ ሄደን አገኘናቸው። ከእነሱ ጋር እኛ ከአዲስ አበባ የተነሳ ነው ውድለት ነው። ከእነሱ ጋር ተገናኝተን ውድለት እዛው ማሳ በሚገኝበት ቦታ ላይ ችግር ተፈጥሯል የተባለበት ቦታ ላይ በመሄድ ቀረጻና ከእነሱም ጋር ኢንተርቪው በእርሻ ስራው ላይ ከተሰማሩ ሰራተኞች ጋር እንደዚህም በአካባቢ ካሉ ሰዎች ጋር ኢንተርቪው አድርገን ውድመት ተመልሰናል።
ባለፈው እሁድ ነው የሆነው።
አዎ፣
ተመሳሳይ ሁኔታ ነው ሁላችሁም ጋር ያለው። እስቲ ወደ አሸናፊ ደግሞ ልምጣ።
አዎ፣ ተመሳሳይ ነው። ቀደም ብላ እንግዲህ መቲ እንደጠቀሰችልን እነዚህን አጠቃላይ ስራዎች ለመስራት ነው የሄድነው እና እሁድ ጋምቤላ ኤርፖርት ከደረሰን በኋላ በቀጥታ ወደ ስራው ነው የሄድነው እና ብዙ ሰዎችም አሁን በሪከርድ ያወራናቸው ሰዎችም አሉ። በባዶውም ደግሞ ሀሳቦቻቸውን ለመጋራት የሞከርናቸው ሰዎች አሉ። በውርለት የነበረው ስራ እንግዲህ አጠቃላይ በሰላማዊ ነው። ሰዎቹ ላይ ያለውን በዛ አካባቢ ላይ ያገኟቸውን ጥሩ ነገሮች እና እንዲሁም ደግሞ ያላቸውን የመልካም አስተዳደር ችግሮች አብረን ሰምተን ነበረ። በሰላም ነበር ያለቀው።
ተስፋዬ የምትጨምረው ነገር አለ?
አዎ፣ ኦን ዘ ግራውንድ አክቹዋሊ ከዚህ በፊትም ጋምቤላ ያው ኢትዮጵያ ከምትመካባቸው ኮሜርሻል ፋርሚንግ ኤሪያዎች አንዱ ነው።
የንግድ እርሻ?
አዎ፣ እንደዛ ነው። እና ያው ኤክስፖርትም አሁን ሀገሪቷም ኤክስፖርት አነሰም ኤክስፖርት ትንሽ ነው ብላል ታስረዳ። ኮሜርሻል ፋርሚንግ ኤሪያዎች ናቸው የኢትዮጵያ መከታና ተደጋጋሚ ቅሬታዎች ይመጣሉ። ያንን ቅሬታ በአካል ሄደን ያው ባለሀብቶቹ ናቸው የጋበዙ እንድናይ፣ ያው በአካል ሄደን ለማረጋገጥ ነው። ይሄ ነው እሁድ ለታ ነው የሄድ ነው። እሁድ ለታ በማሳ ላይ ያለውን ነገር አየን፣ የባለሀብቶቹን ቅሬታ አየን። ስለዚህ የመንግስት አካል ደግሞ የሰማነውን ቅሬታ የመንግስት አካል ምላሽ ማግኘት ስላለብን አንድም የጋዜጠኛ እንትን ተግባር ያ ነው። ሚዛናዊ ዘገባ ለመስራት የግዴታ የመንግስት መመለስ ማግኘት ስላለብን አርቦ ወረዳ ከጋምቤላ 42 ኪሎ ሜትር ትርቃለች። እዛ ላይ ሄደን የወረዳ ሰዎች አግኝተን በሰላም ነው ያወራ ነው ቃለ ምልልሱ በሰላም ነው። ከዛ በኋላ ችግር የተፈጠረው
ከባለስልጣናቱ ጋር ነው በሰላም ያወራችሁት?
አዎ፣ ከአርቦ ወረዳ ስራ አስኪያጅ አቶ እኩሪ ይመት ጋር በሰላም አውርተናል። ያው መጀመሪያ ስንገባ ለምን መጣችሁ የሚል የተወሰነ መካም ነበረ፣ ግን አሳምነናቸው ጋዜጠኞች ነን፣ መብታችን ነው፣ ሀገራችን ላይ ያሉትን ቅሬታዎች ማስተናገድ መብታችን ነው፣ መታወቂያችንን አይታችኋል። ትንሽ ተጨቃጨቁን። ከዛ በኋላ ቃለ ምልልሱ ተከናወነ። ካለቀ በኋላ ግን እዛው ጽህፈት ቤት ውስጥ ከአስር በላይ ፖሊሶች መጡ። አንድ ሁለት ልጆች በጥፊ ተመቱ። የያዝነውን መረጃ እንድናጠፋ በካሜራም በምስልም በድምፅም የያዝነውን መረጃ እንድናጠፋ ተደረገ። ለሁለት ሰዓት ያክል እንዳንወጣ ተደረገ። ከመካከላችንም አንድ ጋዜጠኛ ወደ ፖሊስ ጣቢያ ተወሰደ። ብዙ ሰው ወጣቶች፣ እዛው አካባቢ የወረዳው ሰራተኞች ብዙዎቻችን ሰደቡ፣ አንዳንዶቻችን ገፈታተሩን። ብቻ ደስ የማይል ነገር ነበር።
ስንት ጋዜጠኞች ነበራችሁ?
በአጠቃላይ ስምንት ነን። ስድስት ጋዜጠኞችና ሁለት ካሜራማኖች ነበር።
ከተለያዩ መገናኛ ብዙሀን ነው የተሰበሰባችሁት?
ከተለያየ ከሬዲዮም፣ ከጋዜጣም፣ ከቴሌቪዥን።
እስኪ የጋዜጠኞቹ ጉዞ መነሻ ወደ ሆኑት ወደ ባለ ሀብቶችና አልሚዎቹ ደግሞ መለስ እንበል። ሰሊጥ፣ ሱፍ፣ ማሾ የሚባል የጥራጥሬ ዘርና ጥጥ እርሻና ምርት ላይ ተሰማርተው ላለፉት አራት ዓመታት እያለሙ ያሉት አቶ ጉአይ ሲሳይና አቶ መንግስቱ በረሀ እንዲሁም የበርካታ ኢንቨስትመንት ይዞታዎች ስራ አስኪያጅ አቶ ወልዱ መሰለ ስለ ስራቸውና በአካባቢው ይፈጸማል ስለሚሉት ይናገራሉ። ከአቶ ጉአይን ጀምር። 1000 ሄክታር መሬት እንዲያለሙ ተፈቅዶላቸው 500 ሄክታሩን በነሐሴ 2006 ዓመተ ምህረት እንደተረከቡ ነግረውኛል። አቶ ጉአይም ሆኑ ሌሎቹ ባለሀብቶች የያዟቸውን መሬቶች በ50 ዓመት ሊዝ ነው ተፈራርመው ሥራ የጀመሩት። አቶ ጉአይ በማሳቸው ላይ ላለፉት አራት ዓመታት በዓመት ሁለት ጊዜ ምርት እያነሱ ካፒታል ኢንቨስትመንታቸውንም በፈጣን ሁኔታ እያሳደጉ መምጣታቸውን አጫውተውኛል።
ሰሊጥ ማዲያ ዘርሰን እስከ ነሐሴ ያለው ዘቅሳለን። በዚያ ቀጥሎ ደግሞ ማሾ እንዘራለን፣ ጥጥም እንዘራለን። በጉንበት ላይ ማለት ነው። ለአንድ ዘር
ምን ያህል ኢንቨስት አድርገዋል እስካሁን?
እስካሁን ያው 240 በሰብል የተሸፈነ አልሚቻለሁ።
240 ሄክታር?
እሺ። በገንዘብ ሲተመን 14-16 ሚሊዮን ይሆናል
ለማልማት ያወጡት ማለት ነው። ይሄ ባለፉት አራት ዓመታት ውስጥ ኢንቨስት ያደረጉት ነው።
አዎ።
ለውጭ ገበያ የምታቀርቡት ምርት አለ?
አለ፣ ሰሊጥ፣ ማሾ።
እስካሁን ድረስ የላካችሁት ምርት አለ ወደ ውጪ?
አዎ፣ እኛ ቀጥታ ወደ ኢሴክስ ነው የምናስገባው። ኢሴክስ ነው የሚቀበለው፣ ምርት ገባ ማለት ነው።
እሺ።
አዲስ አበባ ምርት ገባ።
እሺ። ምንድን ነው ከዚህ ክልሉ የሚጠቀመው? ጋምቤላ ምን ጥቅም ያገኛል?
ምን
ከእናንተ እዛ መኖር ከኢንቨስትመንታችሁ ክልሉ እንደ ክልል ህዝቡ አካባቢው የሚጠቀሙት ነገር አለ?
አዎ፣ ስራ እኛ አሁን እኔ ማለት ነው በአጨዳ ሰዓት 400-450 ሰራተኛ ቀጥራለሁ። ክልሉ ደግሞ ግብር መሬት አለ የሚከፈል። ኩንታሉ ደግሞ ተመርቶ ሲጫን ወደ አዲስ አበባ ወደ ምርት ገባ ደግሞ በኩንታን 30-40 ብር ምን ከፍለው አለ። እነዚህ ነው የሚጠቀሙ ክልሉ ማለት ነው። አካባቢው አንድ ማህበረሰብ ደግሞ በስራ መጥቶ ይጠቀማል።
ሌሎች ከመሰረተ ልማት ጋር የተያያዙ በእርግጥ ይሄ የመንግስት ኃላፊነት ቢሆንም ግን መንገድ፣ ውሃ፣ ትምህርት የመሳሰሉ ነገሮች ላይ አተኩራችሁ ታውቃላችሁ?
አዎ፣ እኔ አሁን ለቀበሌ ለትምህርት ቤት ለልጆች ደብተር ምናምን እገዛለሁ። አንዳንድ ነገር ደግሞ ሎደር ምናምን የሆነ ነገር ተባበሩን ሲሉ ወረዳው እንተባበራለን። አሁን በዘንድሮ የነበረ የዓለም ቱሪዝም የዓለም አቀፍ ቱሪዝም ባህልና ቱሪዝም የነበረ እኔ ነው የጠረኩት እንትኑ ትረግልን ብለው እኔ ነው የጠረኩላቸው። ለእነሱ ቤት ምናምን የሚሰራ ነበር እኔ ነው የጠረኩት ዘንድሮ። እና ያለው ነገር ለቀበሌም እርሻ እናርሳለን።
እንዴት ነው እድገቶ እስቲ ንገሩኝ፣ ከምን ተነስተው ምን ደረሱ?
እኔ ስጀምረው ያው ወደ 2 ሚሊዮን አካባቢ አድርጌ ነው የጀመርኩት። በየአመቱ ግን እየጨመርኩ ነው የሚሄደው። አሁን 260 ሄክታር ነው የቀረኝ። ያው ዘንድሮ እኔ ሁሉ በአጠቃላይ ሊጨርሰው ነው ሀሳቤ የነበረ፣ ግን ሁኔታው ስለያልተመቸኝ አሁንም ሎደር እየመነጠረ ነበር። አጋጣሚ ሁኔታው አልተመቸኝም። በቃ እንዴት አድርጌ እዚህ ኢንቨስት ላድርግ ብዬ ከአሁን በፊት እዚያ ያፈሰስኩት ብሩን እንዴት አድርጌ እንደማወጣው ብዬ በቃ በጣም ስጋት ላይ ደርሼ ዝም ብዬ እንትን አልኩት ማለት ነው።
አቶ ጉአይ ሲሳይ ችግሬ የሚሉትንና ስጋታቸውን ወደ ስራቸው ለመመለስ እንዲያንገራግሩ ያደረጓቸውን ሰበቦች በስፋት አጫውተውኛል። ወደ እርሳቸው ዝርዝር ከመዝለቃችን በፊት ካነጋገርኳቸው ሌሎች ኢንቨስተሮች የአቶ መንግስቱ ብርሃን ታሪክ ደግሞ ላካፍላችሁ። አቶ መንግስቱ 800 ሄክታር መሬት ለማልማት ተዋውለው ነው አቦቦ በ2006 ዓመተ ምህረት የገቡት። እንደነገሩኝ በ500 ሄክታር ላይ ስራ ለመጀመር ከባንክ ብድር ወሰዱና ቀድሞ በአካባቢው የማይታወቁ አዳዲስ ሰብሎችና የወጪ ንግድ እህሎችን ለሙከራ መዝራት ይጀምራሉ።
ማሽላ ከዚህ ጋምቤላ አዲስ ሙከራ ነው። ማሽላ አይታወቅም፣ በቆሎ ምናምን ነው የሚታወቅ። የሁማራ ዘር ያስመጣነ ሰሊጥ ምናምን የሞከርነ ነው ያለን። እስካሁን በጣም ጥሩ ለውጥ ነው ያለው፣ ግን በስደተኛ በኩል በጣም ተሳቃይተን ነው ያለነ። ስደተኛ ከዛ ስፍራው 1 ኪሎ ሜትር 1 ሜትር ነው የምትሆን ከእርሻችንና ወደ ስደተኛ ያለበት ሰሚ አካል የለም፣ የማይደግፈንም ልማት ባንክ የምንፈልግ የሚሰማንም የለም።
የስደተኞች መጠለያ ነው ያለው፣
እዛ ነው ያለው። በቃ እዛ እርሻችን አምጥተው የጣሉት በዛ እና እኛ ጮኸን የሚያሰማው የለንም፣ አጣንን።
ወደ ችግሮቻችሁ እመጣለሁ። አሁን መጀመሪያ ስለ ልማቶ እንነጋገርና ምን ያህሉን አልምተዋል እርሶ? ከዚህ ከ500 ሄክታሩ
ማሶ፣ ማሽላ፣ በቆሎ እናለማለን። በፈተና ላይ ነው የሰሊጥ ጉዳይ እንጂ በተዘራበት አይሆንም እንጂ በተመጣጣኝ ይሆናል ለተወሰነ።
ስንት ሄክታር አልምተዋል እስካሁን ድረስ አቶ መንግስቱ?
500 ሄክታር
500 ሙሉ በሙሉ ሁሉንም አልምተው ሁሉንም አርሰውታል? ዘርተውበታል? ያመርታሉ? ከ500
አሁን መሬቱ አጠቃላይ 800 ሄክታር ነው።
እሺ፣ የተፈቀደልዎት?
አዎ።
እሺ፣
አሁን 500 ከልማት ነው የሚገኘው። ማሾ ወደ 1500 ኢንቨስት አድርገናል ወደ ውጪ ወደ ምርት ገባ ማለት ነው።
1500 ኩንታል ልካችኋል?
አዎ፣ በአንድ ጊዜ ነው ማለት ነው። አሁን ማሾ በአንድ ጊዜ ነው።
አሁን በዚህ አመት ነው የላካችሁት 1500 ኩንታል?
በአምና ነው የተላከ። ይሄ የአሁኑ ገና ነው፣ ገና ተያርሶ ነው ያለ። በቆሎም እነት መንታን አረግነውም ወደ ውጪ ከጋምቤላ ነው ተጠቃሚ የምናደርገው። ለዛ ነው ገቢ የምናደርገው። የዞርነ በትራክተር ፈላጊን እንሸጣለን ማለት ነው። ሰሊጥ 250 አቀርበናል አምና ማለት ነው።
እሺ፣ ያው በሙከራ የተመረተ ማለት ነው።
ያው አሁንም ተመሳሳይ ይኖረናል። ገና እያጨነ ነው ያለ ነው። ልክ እንደ ሁማራ ነው የዘራ ነው።
ለመሆኑ በገንዘብ ሲተመን ስንት ይሆናል? በአጠቃላይ እርስዎ ያፈሰሱት ገንዘብ እዚህ ልማት ላይ
ከዛ ከ500 ሄክታር?
አሁን
ወደ 18 ሚሊዮን ይሆናል በአጠቃላይ ካስበው ማለት ነው።
18 ሚሊዮን
ግንባታው ምናምኑ ሲል
ከግንባታ ውጪ ነው ወይስ ከእሱ ጋር?
ከግንባታ ውጪ።
በእርግጥ የእርስዎ ስራ ንግድ ነው፣ ማልማት እና ለገበያ ማቅረብ ነው ምርቱን። ነገር ግን በተጓዳኝ እንደው ህዝቡ ይጠቀማል፣ የአካባቢው ሰው ይጠቀማል፣ የክልሉ መንግስት ይጠቀማል የሚሏቸው አሉ? እርስዎ እዛ በመኖሮ የሚያገኙት ትሩፋት እነሱ?
በጣም መጀመሪያ ስንጀምር ሰራተኛ አገኝም ነበር ነው። ከክልሉ አንድ ሰው አልነበረም። ሻሸመኔ የሚባል ሀገር ሄደን እናመጣ ነበር ነው ሰራተኛ በ2006 ማለት ነው። አሁን ግን በጣም ጥሩ ለውጥ ነው ያለ የሰራተኛ ጉዳይ።
እዛው የአካባቢው ሰው ይሰራል።
እዛ አካባቢ በጣም በራሱ መጥቶ ይገባል። እኛም ከተማ ሄደን ደግሞ በመኪና እንጠልባለን። አሁን በጣም ጥሩ ነው።
አቶ መንግስቱ ችግሮቼ ወደሚሏቸው ጉዳዮችና ወደ መፍትሄ ጥረቶቻቸው እመልሳቸዋለሁ። አሁን ደግሞ አቶ ወልዱ መሰለን ላስተዋውቃችሁ።
እኔ እንግዲህ በተለያዩ አካባቢዎች ያው ጋምቤላ ክልል ላይ ያለውን እርሻ ልማቶችን በደንብ አድርጌ አውቃለሁ። በስራም በጓደኝነትም በምንም ሲባል በደንብ አውቃለሁ። በፊት መጀመሪያ በ2006 በ2005 ዓመተ ምህረት ሲጀመር ይህን ክልል በመሰረተ ልማትም ብዙ አልነበረም፣ ምድረ በዳ ነው የነበረ መጀመሪያ ማለት ነው። እኛ ስንመጣ 2006 3-4 እርሻ ልማቶች አልነበረም። እነ ሳውዲ ስታር ምናምን ምናምን ነበረ የተወሰነ የመንግስት የምናምን እርሻ ልማት ማለት ነው። ከዛ ሲቀጥል እንደዚህ ሰው ተደራጅቶ በ2005 መጥቶ መሬት ተቀብሎ 2006-2007 ላይ ወደ ምርት ገብቷል። በአጠቃላይ በሀገሪቱ ወደ 15% ወደ ልማት ተገብቷል። አሁን ያለውን ሂደት ሲታይ እንደ ሌሎች ክልሎች ልማት ላይ ነው ያለ፣ በጣም ለምቷል ማለት ትችላለህ። ግን ይህን ክልል እንደዛ ብለን በልማት አሪፍ መሬቱም ቆንጆ ነው ለልማት የሚሆን ነው። ኢትዮጵያ ውስጥ አንድ ጊዜ ነው ምርት የሚታወቀው። ለምሳሌ በማንኛውም ቦታ በሰሊጥ ከዘራህ ሰሊጥ ነው የምታፈራ። በአንድ አመት ጠብቀህ ነው እንትና የምታረግ። ከዛ ሲቀጥል ቀጣይ አመትን ነው ጠብቀህ ማሽላም ይሁን ሰሊጥም ይሁን የምትዘራው። እዚህ ክልል ላይ ግን ባየሁት ማንም ሰው እንደሚያውቀው ማለት ነው በኢትዮጵያ ውስጥም መጀመሪያ ሚያዝያ አካባቢ ትዘራለህ ሰሊጥ፣ ወደ ነሐሴ ከውነህ ማሾን ትዘራለህ። ማሾን ትዘርተህ ደግሞ አሁን ላይ ሁለተኛ ዘር በአንድ አመት ሁለተኛ ዘር ያው እየተዳረሰ ነው ማለት ይቻላል። ከ2-3 ሳምንት በኋላ ምርት ሆኖ እንደገና ወደ መሸጥ የሚደረስበት ነው። አንድ ወር ተኩል ከሁለት ወር በፊት የነበረውን ሰሊጡን ተሽጦ እንደገና ያንን ሰሊጥ የነበረውን መሬት ማሾ ተዘርቶ ማሾ ደግሞ ያው በአንድ አመት ሁለት ምርት ነው የሚሰጥ አገሩን ማለት ነው። እና በአስተዳደር ዙሪያ ስናየው ያው በአስተዳደር ዜሮ ነው ማለት ይችላል። ምንም አስተዳደራዊ እንትና የለም። ጠይቃውን በስነ ስርዓት ራሱን ያናግረን የለም። ቢሮውን በስነ ስርዓት የምታገኘው ሰውም የለም። የራሳቸው ዝም ብሎ እንደ ሀብት ንብረት ነው የሚመስላቸው። አሁን ለምሳሌ እኔ ሰሊጥ ዘርቼ ከርሜ ሰሊጡን ስጭን ለምሳሌ ወደ ሌላ ሀገር ሲጫን ማለት ነው ድጋፍ በሚጽፉበት ግብር ትከፍላለ፣ ቀረጥ ምናምን አለ የሚከፈል የግብርና ያንን ስታሰራ እነሱ ልክ ከኪሳቸው እንደምታወጣው ብሩ የራሳቸው እንደነበረ አድርገው ነው የሚያዩት። በአስተዳደር በጣም የወረደ ነው። ምንም አስተዳደር አለ ለማለት ራሱ በጣም ይከብዳል። አሁን እኔ በዚህ ሳምንት ወደ አቡቦ አካባቢ አቡቦ ወረዳ የሚባል አለ የሆኑ ጋዜጠኞች ከአዲስ አበባ መጥተው ልትተባበረን ትችላለ ምናምን አሉ። እኔ ኬሚካል ትኜ ወደ በረሃ እየሄድኩ ነበረ ማለት ነው።
በምን እንዲተባበሩ ነው የጠየቁት?
እስከ አቦቦ መኪና እንዳደርሳቸው ተባብሬያቸው እንዲሄዱ አብረውኝ ማለት ነው
ጋዜጠኞቹ። እሺ
እንዴ ላይ ቆይተው እንደዚህ እንደዚህ
ጋዜጠኞቹ ናቸው ትብብር የጠየቁት ወይስ ሌላ ሰው ነው?
አዎ አዎ አዎ
ራሳቸው ጋዜጠኞቹ
እንደዚህ እንደዚህ አስበን ነበረ በዚህ ነው መስመሩ አቦቦ እየሄድክ ከሆነ እንድትተባበረን ብለው ሲጠይቁኝ እንዴት ምናምን ስላቸው እንደዚህ ጋዜጠኞች ከዚህ ከዚህ የመጣለን ምናምን መታየቅ አሳይን ችግር የለውም የተባበራችኋለሁ አይደለም እና ስራ ላለኝ ለርጭት ለኬሚካል ርጭት ኬሚካል ይዤ እየሄድኩ የነበረ ማለት ነው። ከላይ ከክፍቱ ጭኜ ባዶ ነው ጋቢናው ባዶ ነው እና እንድትተባበረን ምናምን ሲሉኝ እሺ ፈቃደኛ ሁኜ ያው እኔ አድርሰን ብትሉኝም አደርሳቸዋለሁ ችግር የለውም ብዬ እንደ ዜጋ ለትብብር ብዬ ጭኛቸው ሄድኩ ማለት ነው። እና ሂደን አቦቦ ወረዳ ላይ ደርሰን እዛ አውርጃቸው በረሃ ከእርሻ ቦታውን ደርሼ ኬሚካሉን አውርጄ ስመለስ ያው በፖሊስ ይዘውኝ ታስሬ ሰምቼ አሁን በስንት መከራ ዛሬ ጠዋት ነው የወጣው። አሁን እኔንም ማለት ነው።
ለምን ብለው ነው ያሰሩት?
ለምን ጋዜጠኛ ለምን ታመጣለህ? ጋዜጠኛ ወደዚህ ያመጣኸው ለምንድን ነው በሚል ማለት ነው። ጋዜጠኛ መምጣት ማለት ደግሞ እኔ እንደ ማንም ጋዜጠኛ መምጣት ያው እኔ ላደርስ እችላለሁ አይደለም። እኔ ለእግረ መንገዴ ነው የመጣው፣ ግን አድርሰን ቢሉኝም ላደርሳቸው ነበረ። ጋዜጠኛ ማለት ያው ምንም እንደ ወንጀለኛ ወይ እንደ ሌላ ነገርም አይደለም እኔ የማምንበት ማለት ነው። ለነሱ በቃ የራሳቸው እንትን አለ የለ ለእኛ ሊጠይቁን ነው፣ ስለ አስተዳደር ሁኔታ ሊጠይቁን። ለምን ለአንዳንድ ነገር ስለ የሆነ የጠየቋቸው ይኖራል ይመስለኛል። በአንዳንድ ነገሮችም የተያያዘ ጥያቄ የተያዘባቸው ያው ተልእኮ እንዳለው ምናምን ምናምን እነሱ ያው በህገ መንግስት ስለማይገዙ እንጂ እኔ እንደ ጋዜጠኛ እኔ የማውቅ ጋዜጠኛ ለማንም ባለስልጣን ማናገር ይችላል። ያው በነጻነት ሀሳው መግለጽ ይችላል። ስለዚህ ለዚህ ስለሆነ እኔ ደግሞ ልተባበራቸው የቻልኩ ለእግረ መንገዴ ነው አንዱ። ሁለተኛ ደግሞ ህጋዊ ናቸው፣ መታየቅ አሳይተውኛል። እስካሁንም ህጋዊ እንደሆኑ ነው የሚላቸው። ምክንያቱም መታየቃቸውን ሳየው የተለያየ ድርጅት ላይ ጋዜጠኞች እንደሆኑ ነው ያየው ማለት ነው። የተወሰኑ የአራት ምናምን ያየው አይቻለሁ። የሶስት ነው ምናምን ጋዜጠኞች ማለት ነው መጣያቃቸውን አይቼ ነው የጫንኳቸው። ምክንያቱም ያው እኔ የልማትም ቢሆን ለእግረ መንገድ እንደዚህ ያለ መሰረተ ልማት በሚያሳጥን ምናምን ሰው ያው ለእግረ መንገድስ ትተባበራለህ አይደለም? እና እንደዛ በግዳጅም ቢያድርስ ተብለንም አድርሰን እናውቃለን ለመንግስት ማለት ነው።
ለመሆኑ አቶ ወልዱ ስንት ቀን ታሰሩ?
4 ቀን።
የት ታሰሩ?
እዛ አቦቦ ወረዳ ላይ ዞንም አለው አኝዋ ዞን የሚባል እዛ ነው የታሰርኩ። እና መጨረሻው ላይ ያው የተሻለ ነው ይሄ ዞኑ የአኝዋ ዞን ጸጥታ አስተዳደር አቶ ሞድ ይባላል። ያው የተሻለ ግንዛቤ ስላለው ይሄ እኮ ጋዜጠኛ መጫን ማለት እኮ ወንጀል አይደለም፣ እናንተ ወንጀል ሰርታችሁ እንኳን ቢጠይቁ ጋዜጠኞች እነሱ ወንጀለኛ አይደሉም፣ እሱ የሚያውቀው ነገር የለም ጠየቁ አልጠየቁ እሱ የሚያውቅ ያው ህጋዊ እንደሆኑ ነው የሚያውቅ። እነሱ ጥፋት ከሰሩ ደግሞ እነሱ ነው የሚጠየቁ እንጂ እሱ መጠየቅ የለበትም። እነሱም ተለቀዋል። ታስረው ነበረ ኤንወይ ታስረው ነው የተፈቱ እነሱ ማለት ነው።
እርሱ
ወከባ ምናምን ደርሰባቸው ነው የተፈቱ። እና እነሱ ተፈተው ይሄ የሚታሰርበት ምን ስላደረገ በሚል በሰው ኃይል ነው የወጣው። የወረዳ አስተዳደሩም ያው የተሻለ ነው፣ ግን ምክትሏ በጣም አስቸጋሪ ሰው ናት። የሆነ ነገር ይዘህ ሄድክ፣ የሆነ ከክልል አሁን የሆነ ትዕዛዝ ይዘህ ሄድክ ለምን እኛ አናስተዳድርም ወይ እኛ ንቀህ ወደ ክልል የሄድክ ወደ ዞን የሄድክ የሚሉት ነገር አላቸው። ሁላ መሬቱ የእኛ ስለሆነ እኛን እንደፈለገ ምናዝዘው ስለ መሬት ጉዳይ ስታነሳ በቃ እነሱ ከወረዳ ተወስኖ ፌዴራልም አያውቁም ክልልም ዞንም አያውቁም በእነሱ ሀሳብ ማለት ነው። እና ይሄን ስታደርግ ወደ ህግ በሄድክበት ቁጥር እነሱ ያው እንደ ንቀት ነው የሚቆጥሩት። በምን ይሁን እኔ ሊገባኝም አልቻለም። ብዙ ጊዜ ነው እዚህ ላይ በተለይ እንደ አቦቦ ወረዳ ያለ እኔ አይቼ አላውቅም። እስካሁን ጋምቤላ ቆይቻለሁ። በብዛት እንደዚህ አይነት ህገ መንግስታዊ የሚሰሩትን ስራ በጣም ገርሞኛል ራሱ ማለት ነው።
አቶ ወልዱ በአካባቢው ላሉ የእርሻ ልማት ኢንቨስትመንቶች በስራ አስኪያጅነትም የሚሰሩ ባለሙያ ናቸው። ባለሀብቶቹ ይደርሱብናል የሚሏቸውን ብሶቶች ገና አልሰማችሁም። የአዲስ አበባዎቹ ጋዜጠኞች ግን ተነግሯቸዋል። ቦታውም ድረስ ሄደው ተመልክተዋል። ኢንቨስተሮቹን አነጋግረዋል። በዚህ ዘገባ ተከታይ ክፍሎች እናንተም ከአንደበታቸው ሩሮዎቻቸውን ትሰማላችሁ። ለማንኛውም ጋዜጠኞቹ የተመለከቱትንና የሰሙትንም ይዘው ወደ ወረዳው ባለስልጣናት ሄዱ። አስተዳዳሪውን አቶ ኡክሪ ኡመድን አገኟቸው።
የባለሀብቶቹ ቅሬታ አንደኛ ከፍተኛ የሙስናና የብልሹ አሰራር አካሄዶች አሉ የሚል ነው። ያንንም አንስተን ነበረ። ባለስልጣኖቹም ይሄ ጥያቄ ሲነሳ ደስተኞች አይደሉም። በቃለ ምልልስ ላይም ይህ እንደዚህ አይነት ሀሳቦችን ስናነሳ ከወረዳው አስተዳዳሪ የፊት አገላለጽን የቋንቋ ማጠቃቀም ጥሩ አልነበረም።
እስቲ ሌሎቻችሁ የምትጨምሩት ነገር ካለ መታሰቢያ።
መጀመሪያውኑ ቃለ ምልልስን ለማድረግ እዛው አበባ ወረዳ እንደደረስን የቀድረ ቀን አቀባበል ቀና አልነበረም። የወረዳው የጸጥታ ኃላፊ የሚል አንድ ሰውና ሌሎች ሰዎች ወደ ውስጥ እንዳንገባ አዘውን። እዛ ቦታ ላይ ጥቅም አስጠብቁ ተብለን ውጭ ተቀምጠን በኋላ ነው ከወረዳ አስተዳዳሪ ጋር ተነጋግረው ውስጥ እንገባ የተፈቀደልን። ከገባን በኋላም የወረዳው አስተዳዳሪ ሆኑ ሌሎች አንድ የወጣቶች ተወካይ የሚል ሰው ምንም አይነት ከኢንቨስትመንት ጋር የተያያዙ ጥያቄዎችን ማንሳት እንደማንችል አስጠንቅቀውን ነበረ። እኛም እንግዲህ ሁኔታው ትንሽ የተካረረ መሆኑን ስናይ ምናልባት መነሳነት እንዲፈጠር በማለት ሌሎች የልማት ስራዎች ላይ እናውራሽ፣ ስለመንገድ፣ ስለጤናና አንዳንድ የልማት ስራዎች ላይ እንድታወሩ እንፈልጋለን ብለን ያው ጥያቄያችንን በየመሀሉ ለማንሳት ተነጋግረን ማለት ነው። በሱ ነው ፈቃደኝነታቸውን ያገኘ ነው እንጂ የኢንቨስተርን ጥያቄ የምታነሱ ከሆነ መጀመሪያውኑ ፍጹም በዚህ ጉዳይ ላይ መነጋገር አንፈልግም፣ ምላሽም አንሰጣችሁም ነበር ያሉን። በኋላ ያው በማግባባት ጥያቄያችንን ጀመርን። ስለ ሌሎች ነገሮች ብዙ ካወራን በኋላ በየመሀሉ ዋና ዋና እነዚህ የመልካም አስተዳደር ችግሮች ተብለው የቀረቡ ቅሬታዎችን እያነሳን መጠየቅ ጀመርን። ብዙ ፈቃደኛ አልነበሩም፣ ብዙ ችግሮች ነበሩ። በኋላ እንደምንም ቃለ ምልልሳችንን ጨርሰን ልንወጣ እቃችንን እያዘጋጀን በነበርንበት ሰዓት ነው እንግዲህ ሁኔታው የተከሰተ። የጸጥታ ክፍል ኃላፊ ነኝ ያለው ሰውዬና ሌላ የጋአድን ጽሕፈት ቤት ኃላፊ ነኝ ያለ ሌላ ሰው እንዲሁም የወጣቶች ተወካይ ነኝ ያለ ሰው ነግራችሁ ነበር ችግር እንደሚፈጠርባችሁ እያለ ወደ ውስጥ ገቡ። ከዛ በር እንዲዘጋ ተደረገ። የነበርንበት የወረዳ አስተዳደር ተፈጽት በር ማለት ነው። እዛ በር ውስጥ ነው እንግዲህ እዛ ግቢ ውስጥ ነው እያንዳንዳችሁ የያዛችሁን መረጃ በሙሉ አጥፉ የሚል ነገር የመጣው። ከዛም የወረዳ አስተዳዳሪ ወደ ውጭ ወጥታ የልዩ ኃይል ዩኒፎርም የለበሱ የጸጥታ ኃይሎችን ይዘው መጥተው ይሰጡልኝ ወደ ፖሊስ ጣቢያ የሚል ነገር ነው የተናገሩት። እንግዲህ ከዛ በኋላ ያለው ምናልባት ጓደኞች የሚጨምሩት ነገር ካለ
እሺ። አሸናፊ
ምናልባት ወደዚህ ጋር መጥቼ ጋር ለመጨመር መጀመሪያ ላይ ያለው በተለይ ከገባን በኋላ መጀመሪያ ላይ ገና ስንገባ በሩ አካባቢ ላይ ትንሽ ግርግር ፈጥረውብን ነበር። ሰዎች እንዳንገባ ማለት ነው ደብዳቤዎችን አምጡ፣ ሚመራችሁ ሊኖር ይገባል፣ ጠቅላይ ሚኒስትሩ እንኳን ቢመጡ እንደዚህ ዝም ብሎ አይመጡም የሚሉ ነገሮችን ሲናገሩ ነበር። እና ውስጥ ከገባን በኋላ ያው በአጠቃላይ ያደረጉት ነገር ሳንሱር ነው ማለት ይቻላል። መጀመሪያ ላይ ሳንሱር ነው ያደረጉን። እንደው ብንፈቅድላቸውና እሺ ብንላቸው ጥያቄዎቹን እንኳን ቀድሞ ቢሰሟቸው ደስ የሚላቸው ሁኔታ ነበር አወራራቸውና በተለይ የወጣቶች ተወካይ ተብሎ የመጣው ሰው አስተዳዳሪ የሚመስለው እሱ ነበር። ምክንያቱም አስተዳዳሪው ከኛ ጋር መግባባቶችን ፈጥሮ፣ ነገር ግን የወጣት ተወካዩ ስላልገባው ብቻ ወይም ደግሞ ስላልተቀበለው ብቻ አስተዳዳሪው ብዙ ደቂቃዎችን እሱን በማስረዳት ሲያጠፉ ነበርና በጣም የሚገርም ነበር። በተለይ አስተዳዳሪው ከገባው እኛ የፈለግነው አስተዳዳሪውን ለማናገር ነበረ። ምናልባት አስተዳዳሪው ጠብ የሚያስነሱ ነገሮች ከሆኑ ከወጣቶች ጋር መንገድ እንዳለበት አምናለሁ። ነገር ግን በተለይ ወጣቱ የሚናገርበት መንገድ ትንሽ ደስ የሚል አልነበረ። ምክንያቱም ስለዚህ ጉዳይ ማንሳት ለህይወታችሁ አስጊ ነው የሚሆነው፣ በዚህ ጉዳይ ላይ ምንም አይነት ነገር አናወራም የሚሉ ማስፈራሪያዎች። እንደውም አንዱ ባልደረባችን ለምንድን ነው የምታስፈራራን? እኛ ልንጠይቅ ነው የመጣ ነው፣ ስራችንም መጠየቅ ነው። ስለዚህ መልስ ልንይዝ ነው እንጂ የመጣ ነው፣ መልስ ልንወስድ ነው እንጂ የመጣ ነው። ምን ስላደረግን ነው እንደዚህ አይነት ማስፈራሪያ የሚደርስብን? ለህይወታችን እሱ አደጋ የሚሆነው እንግዲህ እኛ ያንን ምላሽ ለማወቅ ነው የመጣ ነው። ደግሞ ተገቢ ቦታ ላይ ነው የመጣ ነው። ምላሻቸውን ሳንወስድ ብንሄድ ነበር ምናልባት እነሱን እናስቀይማቸዋለን የሚባለው እና በቃ እቺ ነገር እንድትነሳ በጣም አልፈለጉም ነበረ። መሰረሻ ላይ ያለን አማራጭ በመሰረቱ አማራጭ ስለነበረን ብቻ ሳይሆን እዛ አካባቢ ድረስ 42 ኪሎ ሜትር ከዛ አቋርጠን ሂደን ከጋምቤላ ከአየር መንገድ ማረፊያው ማለት ነው ከአየር ማረፊያው ወደዛ 42 ኪሎ ሜትር አቋርጠን ሂደን ያንን ጉዳይ ብቻ አንስተን አናወራም ነበር። ብዙ በተለይ ከአስተዳዳሪው ጋር በምናወራበት ሰዓት ላይ ስለ ወረዳዋ የነገሩን ወረዳዋ ሊተዋወቅላት የሚገቡ ብዙ ነገሮች ነበሩ። እነዛን ነገሮች እናስተዋውቅላቸው ነበርና እኛ ምን ለማንሳት ሞክረን ነበር፣ ጥሩ ጥሩ ነገሮች ካሉ እነዛን ጥሩ ጥሩ ነገሮች እናስተዋውቅላቸዋለን ለህዝብ። ደግሞ መልካም አስተዳደር ችግሮች ካሉም ደግሞ እነዛን መልካም አስተዳደር ችግሮች ማውጣት አለብን፣ መንቀፍ አለብን። ጥሩ ጥሩ ነገሩን ብቻ አንዘግብላችሁም። መጥፎ ነገርም ካለ ያ መጥፎ ነገር ሊታረም ስለሚገባ ያን መጥፎ ነገር ልንዘግብ ይገባል የሚለው ነገር እንደውም አሁን የመሰለ መጨረሻ ላይ እሱም አላግባባንም ይመስለኛል። እና ነገር ግን በዛ አለመግባባቶች ውስጥ ተሸፋፍ ነው ምናልባት ሰውየውን ምን እሺ ሊሆን እንዳደረጋቸው ባናቅም ምናልባት ሀሳቦቻቸውን አሸንፈዋቸው ሊሆን ይችላል። ቀጥታ ወደ ቃለ መጠየቁ ነው የገባ ነው እና እኛ እንግዲህ በእርግጠኝነት በጣም ጥሩ ጥሩ ጋዜጠኞች የነበሩ ውስጥ የነበሩት ሌላ ቦታ ላይ ብንሆን አንጠይቃቸው የምንወጣቸው ጥያቄዎች አልነበሩም። ወይም ደግሞ አስተዳዳሪው ይከፋል፣ አስተዳዳሪው ደስ ላይለው ይችላል ብለን የማንጠይቀው ጥያቄ አልነበረም። ለመጀመሪያ ጊዜ እኔ በተለይ ከረስሽም ከመቲም በጣም ትንሹ እኔ ነኝ እና በስራ ልምድም በእድሜም እኔ እንግዲህ ባሳለፍኳቸው ጥቂት ጊዜያቶች በህይወቴ ጥያቄዎች ኑረውኝ ጥያቄዎቹ መጠየቅ ፈልጌ ምናልባት ካሉ ትላልቅ ከምንላቸው ባለስልጣናት ከጊዜ ጥበት ከምናምን ካልጠየቅን በስተቀር በፍላጎት ማነስ ለመጀመሪያ ጊዜ ነው ጥያቄ ሳንጠይቅ የወጣንበት ቃለ መጠይቅ። ምክንያቱም አስተዳዳሪው ፍላጎት አልነበራቸው የምንጠይቃቸው ከፊታቸው ላይ እኛ ቁጭ ብለን መልሳቸውን ሳይሆን ፊታቸውን ማንበብ የጀመርንበት የመጀመሪያው ቃለ መጠይቅ ነበር። በተለይ እኔ ሳነቲ ማውራ ነበረ ፊታቸው ሲለዋወጥ ቀጣዩን ነገር እየሰጋን እኔ እንግዲህ እንዴት ብለን ነው እኛ ዜናችንን መስራ ወይስ ለሰውየው ስሜት እንጨረቅ ና በዛም ሁኔታ ውስጥ ነው እንግዲህ ይህንን ነገር ለመስራት ይሞክራል። ያን ያህል እንዳይጨናነቁ ና ያለ ፍላጎታቸው ብዙ ነገሮችን እንዳናስወራቸው ብለን ትልቁን የሚባለውን ተከታታይ ጥያቄዎች ከጥያቄው በላይ ሊመለሱ የሚገባቸውን ቀጣይ ጥያቄዎችን እንኳን ዘለንላቸው ወጣ ነው። ተገቢ ባይሆንም ማንም የደገፈን አብሮን የነበረ መንግስታዊም ሆነ ለእኛ ስለ የሚሰጥ አካል ስላልነበረ ለህይወታችን ሰርተን መጠየቅ የሚገቡን ጥያቄዎች እንኳን አልጠየቅናቸውም። ሰውዬው በዛ ሁኔታ ውስጥ አለሳልሰን እሳቸውን እያወረድን ዝቅ እያደረግን ስሜታቸውን እየተቆጣጠርን ነው እንግዲህ ኢንተርቪው የጨረስ ነው ማለት ነው። በሰላም ጨርሰን በቃ በሰላም እንድንሄድ ማስታወሻም እንዲሆነን ብለን ፎቶ ተነስተናል። እንደውም የጋራ ፎቶ ተነስተናል። ከዛም በኋላ ሁሉም ሊሰሩባቸው የሚፈልጉ ሌሎች አጀንዳዎች ነበሩ። ለምሳሌ እኔም ብትወስድ በመሰረተ ልማት ዙሪያ መንገድ ላይ ያነሷቸው ችግሮች ነበሩና አስተዳዳሪው እዚህ ችግሮች ላይ የህብረተሰቡ ስሜት መስማት እፈልጋለሁ እና አንድ አራት ሰው ያዘጋጅልኛል ብያቸው ችግር የለም አዘጋጅልሃለሁ የሚል መልካም ንግግር ነበር የተናገሩት ነው። ችግሩ የተከሰተው ይሄ ወጣቱ መሪ ይመስለኛል ምናልባት እዛ ውጭ በደንብ ያስተባባ ሁኔታ ነው ችግሩ
ያስፈልጋል አያስፈልግም ለማለት ሳይሆን ወደዛ ከመሄዳችሁ በፊት ክልሉን አሳውቃችሁ ነበረ?
አዎ፣ በግልጽ መጀመሪያ ኮሚኒኬሽን ተደውሏል። አሁን እኛ ሁለት የቅሬታ ያቀረቡልን መልካም አስተባባይ ችግር አለ ያሉትን ባለሀብቶች እንዲሁም ሰዎች በዛ ሰራተኞችም ነዋሪዎችም ከጠየቅን በኋላ ምንድን ያደረግነው ሁለተኛውን ምላሽ ነው ከመንግስት አካል የሚመለከተው ለኮሚኒኬሽን ለአቶ ኡመድ ተደውሏል። አቶ ኡመድ ተደውሎ እንደዚህ አይነት ጉዳይ እየሰራ ነው፣ እዚህ ላይ ምላሽ የሚሰጠን ሰው እንፈልጋለን፣ ስለዚህ ልትተባበሩን እንፈልጋለን። በተጨማሪም 42 ኪሎ ሜትር ነበር ያልኩት ከዚህ ካለ አሁን ደግሞ ከምነግርህ ቦታ ከጋምቤላ ከዋና ከተማዋ ማለት ነው ከዛ ወደ 58 ኪሎ ሜትር 56 የሚጠጋ ነው። እዛ መኪና ያስፈልገናል የሚል ጥያቄ አቅርበን ነበረ ለኮሚኒኬሽን። ከዛም ምንድነው የተሰጠን ምላሽ የሚሰጠን ሰው በተዘጋጀ ነገር ግን መኪኖቹ ስምሪት ላይ እንደሆኑ ከተነገረን በኋላ የእነሱ አንድ ጋዜጠኛ መድበውልን መጥቶ ያለንበት ያረፍንበት ድረስ መጥቶ አግኝቶ ነበር። እሱም የነገረን እሳቸው ያሉትን ስምሪት ላይ መሆናቸው መኪኖቹም፣ ነገር ግን እዛ የተዘጋጀ ሰው እንዳለና ምላሽ እንደሚሰጠን ነበረ የገለጹልን።
ከሁሉም የሰማችኋቸውን ብሶቶች ያዝኩና ወደ አቦቦ ወረዳ አስተዳዳሪ ወደ አቶ ኡክሪ ኡመድ ደወልኩ። አገኘኋቸው። አቶ ኡክሪ፣ ጋዜጠኞች በእርሶ ወረዳ ውስጥ በባለሥልጣኖች ይሆንና በአካባቢው ባሉ ሰዎች ማዋከብ፣ ድብደባና እስራት እንደተፈጸመባቸው እየተናገሩ ነው አልኳቸው።
በእኛ ወረዳ እየተደበደቡ ጋዜጠኞች አልነበሩም። በእርግጥ የሆኑ ጋዜጠኞች መጥተው ነበር። የመጡበትን ስለ ልማትና መልካም አስተዳደር የአቦቦ ገጽታ ቢመለከት አየር ላይ ለመልቀቅ ሲሉ ነበር የመጡ። እኛ ጋር እንደደረሱ የመጡበት ዓላማ ሙሉ በሙሉ ስለ ልማቱና መልካም አስተዳደር ቃለ መጠየቅ አድርጎ ከጨረስነ በኋላ አብሮ የመጡ ባለመኪናዎች በወቅቱ ጋዜጠኞች ወዴት መሄድ እንዳለባቸው ያወቁ ጋዜጠኞቹ እኛ ጋር ጥለው እነዚህ ሹፌሮቹ የጠፉበት ሁኔታ ነበረ። ለምንድን ነው እየጠፉ ብለን ስንጠይቃቸው ጋዜጠኞቹ የመጡበት በእርግጥ ከዚህ በፊት አንድ ባለሀብት ነበር እኛ ጋር። ባለሀብቱ የአካባቢ ደን ጨፍጭፎ ሙሉ በሙሉ ጠቅጠቅ ያለ ደን አወድሞ በወረራ ደረጃ ደኑ መጨፍጨፉን ከተረጋገጠ በኋላ የተሰጠው መሬት የኢንቨስትመንት መሬት ሆኖ ግን የተሰጠው ቦታ ትተው ወደ ደን ውስጥ ገብተው ከሰል የማክሰል ስራ የጀመረበት ሁኔታ ነበረ። ስንደርስበትም የከሰል ስራ ፍቃድ መስጠት የለበትም በሚል ፍቃድ ከሰጡ አካላት ጋር በመነጋገር እነሱም የፈጸመው ድርጊት እንዲቆጠቡ እርምጃ ወስደን ባለሀብቱ ከጀመረበት ስራ እንዲቆም አድርገናል። አደረግነው በኋላ ባለሀብቱ ወደ ስራው ወደ መደበኛ ስራ እንዲገባ አድርገናል። ይህን ባለበት ሰዓት ባለሀብቱ እንደ ወረዳ ያገድነው የከሰል ማክሰል ስራ እንዲቆም ስናደርገው ባለሀብቱ ይህን ጉዳይ በክልል በወረዳ በዞን የሚያልቅ ጉዳይ ሆኖ ያለ ከኛ ወረዳ ጠፍተው ስራም ራሱ የነበረው መደበኛ ስራው ሰው ወክሎ ስራው እየተሰራ ባለበት ሰዓት የከሰሉ ማክሰል ስራ ይቀጥላለው የሚነካ ሰው አጠፋለሁ በማለት የትም ቦታ እየሄደበት ሁኔታ ነበር። እዛ ስራ ላይ የነበሩ ሰራተኞች በሙሉ የዛተባቸው ማንም ሰው የነ እርሻ ከነካ የነ ከሰል ከነካ እርምጃ ይወስድበታለሁ በማለት በእጁ ሁለት የጦር መሳሪያ በመያዝ እና እዛ በመንቀሳቀስ ህገወጥ የጦር መሳሪያ በመሆኑ የጦር መሳሪያው ሰው ላይ ማንሳት የለበትም፣ ጠላት ላይ ነው ማንሳት ያለብህ ብለን እዛ ላይ የነበረው አካሄዳችን ወደ ህግ አግባብ ሄደው እንዲከራከር ነበር የፈለገን። ከዛ በተነሳ ወደ አዲስ አበባ የግል ሚዲያዎች ሰብስቦ በመጣበት ሰዓት የእሱ ጉዳይና የጋዜጠኞች ምንም የሚያገናኘው ነገር የለም። በእርግጥ እነሱ የመጡበት የነበረው አካሄድ ግልጽ በሆነ መልኩ ለአየር ላይ ለመልቀቅ ብሎ ሲመጡ ይህ የመጡበትን አላማ ደብቀው አይ እኛ ምን ማጣ ስለ ልማቱና መልካም አስተዳደር ብሎ እኛ ጋር በሚደርሱበት ሰዓት የጉሽ ሳይድ ሪሰርች ልማት የት ነው የሚለው ነገር እዛ ሄደን ግለሰቡ እየተበደለ ስለነበረ በዚህ ወረራ እየተበደለ ስለነበረ የግለሰቡ ጉዳይ አይተን አየር ላይ ለመልቀቅ ብለው ይጠይቁናል። በእርግጥ ግለሰቡ መጀመሪያ የተናገረው ማንም ሰው ይዞታ ከረገጠ አጠፋለሁ በሚል ይዛተ ስለነበረ እነዚህ እንግዶች ናቸው፣ ወደዛ ከሄዱ ይህን ጉዳይ ሊደርስባቸው ይችላል በማለት የሴኩሪቲ አመራሮች ባሉበት እዛ ማለፍ አትችልም፣ ስለዚህ የሚያስፈልገው መረጃ ካለ አንዱ እዚህ ጋር አለ ማየት ትችላላችሁ። ሙሉ በሙሉ ከሁለት ተቋማት በላይ በከሰል የሞላ ስለነበረ ስለ ከሰሉ እነዚህ መረጃ መውሰድ ትችላላችሁ ብለን ከተነጋገርነው በኋላ እዛ መሄድ አለብን ሲሉ አጋጣሚ አብሮ የነበሩ ከእሱ ጋር ይዞ የነበራቸው ሹፌሮች መኪናዎቹ ተሰውሮ ከተማ አካባቢ አንዱ ከተማ ተደብቆ አንዱ ወደ ጫካ የሄደበት ሁኔታ ነበር። ከዛ ጋዜጠኞቹ እኛ ጋር እንዳይቸገሩ ብለን ለእነሱ ደህንነት ብለን መኪና ጠይቀን ከሌላ አካል እስከ ጋምቤላ እንዲሄዱ አድርገናል። ማንም ሳይነካቸው ሳይገፋቸው ምንም ነገር ሰላም በሆነ መንገድ ከነሱ ጋር ተነጋግረን አይ የመጣችሁበት አላማ እዛ መድረስ ስለማትችሉ እና ቦታ ስለሚርቅ
ወደ ማታችሁበት ቦታ እንድትመለሱ የሚል ትብብር አርገን እኔ ራሴ ባለውበት ትብብር አርገን መኪና ሰጠናቸው በሰላም ወደ ገምበል እንድመለሱና ወደ ማጥበት አዲስ አበባ እንድመለሱ አደረገናል። ሰላሙ መንገድ ማለት ነው። ልክ እዛ እንደደረሱ በሁለተኛ ቀን መደወል ጀመሩ። ለኛም ደሞ አዲስ ሆነብን። እኛ ወደዚህ ወደ እናንተ ሲመጣ እንደዚህ አደረጋችሁን፣ እንደዚህ ደብደባችሁናል፣ እንደዚህ አርጋችሁናል። እኔ ራሴ እንደዚህ ተደውሎ ሲሰደበኝ ምንድነው ይሄ ነገር ብዬ እንደገና ለኔ አዲስ ሆነ ጉዳዩ። ምንድነው ይሄ ነገር? የሚያሳድብ ነገር አይደለም። የማጣችሁበትን ጉዳይ ባኑ ጻፍ በልክ እንደአሁን አሁን ለያው ፍቃደኝነት ነው የነቃል መስጠት የሚችለው እንጂ ያለ ፍቃድ ማንም ሰው በማስገደድ ካለ መጠየቅ አድርጋለሁ ብሎ የሚሆንበት ሰዓት አይደለም። ሌላ ነገር ደግሞ አሁን ያለንበት ሁኔታ በአሁኑ ሰዓት የሰው ምርት በተረጋገጠበት ሰዓት ማንም ሰው ግለሰብ የሚነካበት አጋጣሚ አይኖርም። ምክንያቱም የመጡበት አላማ ይህን ነገር አየር ላይ እናውላለን ብሎ ሲጠየቁ ህጋዊ በሆነ መንገድ ሲጠየቁ እኛም ደግሞ መልሳችን ህጋዊ በሆነ መንገድ መመለስ እንችላለን። አሁንም እነሱ ቀርቶ ሌላ ከተለያየ አካባቢ የሚመጣ ይህን ነገር ለመጠየቅ እኛ ጋር ቢደርሱም ሙሉ በሙሉ የፈለጉ ነገር ሰላም በሆነ መንገድ እድላቸው እንዴት ተቃውሞ የምናደርግበት ሁኔታ ይኖራል እና ከዚህ ጋር በተያያዘ ጋዜጠኞቹ ተደብድበን እንደዚህ ተደርገናል ብሎ በተለያየ አካላት በአየር ላይ የመልቀቅ ብዙ ነገሮች እያደረጉበት ሁኔታ ከኛ በጣም የማይጠበቅ ነገር ነው። ልክ እንደና አሁን አንድ የወረራ አስተዳዳሪ ሰው ማስደብደብ ቀርቶ ሰው ራሱ ማሳሰብ የሚችልበት ሁኔታ አይኖርም። ምክንያቱም ጋዜጠኞች ነጻነታቸው ሙሉ በሙሉ በየአካባቢ የተረጋገጠ እንደሆነ ስለሚያውቀው እነሱም እኔ ባለውበት ማንም ሰው የሚነካበት አጋጣሚ አይኖርም እና ይሄ ነገር ሙሉ በሙሉ ከእውነት የራቀ መሆኑን በተለያየ አካላት ደውሎ የጠየቁኝ ሚዲያ አካላት ሙሉ በሙሉ የነበረው መረጃ በዚህ መልኩ የሰጣቸው ነው። እስከ ዛሬ ያለው ሙሉ በሙሉ እዚህ ጋር የተደረገው ነገር ሰላም መሆኑ ማህበረሰቡ ሁሉም ባለበት የተደረገው ነገር ጥሩ አቀባበል እንደነበረ እና ሌላም ሰው የሚመሰገን ነገር መስሎን እነዛ ሄደው ግን ሰቡ ቀይረው ወደዚህ ማለታቸው እኔ ሲያስቡ በጣም የሚገርምኝ ከጋዜጠኛ የሚጠበቅ ነገር እንዳልሆነ ሙሉ በሙሉ በጣም የሚያሳዝን ነገር መሆኑ እኔ አረጋግጫለሁ።
እነዚህ ጋዜጠኞች የቀረጿቸው ድምፆች፣ ያነሷቸው ስዕሎች ሁሉ እርሶ ቢሮ ውስጥ እያሉ እንዲሰረዙ ተደርጓል። በተለይ የወጣቶች ጉዳይ ተጠሪ የሆኑ ሰው፣ የወረዳው የጸጥታ ኃላፊ ነኝ ያሉ ሰው በተገኙበት ቦታና እንደውም እነሱ ራሳቸው ሁኔታውን እያጋጋሉ በደል እንዳደረሱባቸው ነው የሚናገሩት ጋዜጠኞቹ። በእርግጥ እርስዎን በግል በተመለከተ በተወሰነ ደረጃ ጥሩ አቀባበል እንዳደረጉላቸው ጥሩ ይናገሩ እንደነበረ ተናግረዋል። ነገር ግን ጥያቄዎቻቸውን እንዳልወደዱ እርስዎ ማለት ነው እንዳልወደዱና ይቆጡም እንደነበረ በየጣልቃው ተናግረው ነበረ። ይሄ ሁሉ እውነት አይደለም ነው የሚሉት?
ወጣቱ ክፍል በአስተዳደሩ ጨርቅ ቤት አካባቢ የሆነ የሻይ ቤት ምናምን አለ። እዛ ሻይ የጠጡ እየተጠቀሙ ነበር። አጋጣሚ ሆኖ ደግሞ የቁርስ ሰዓታችን እነሱ የገቡ የጸጥታ ኃላፊው ማንም ሰው አልነካም። ብዙ ሰው ተነስተው ለምንድን ነው ጋዜጠኞቹ በጉሽ ሳይ ነው ወይ ብሎ ሰምተው ሲመጡ የጸጥታ ኃላፊ ተነሳና አይ እዛ መሄድ አትችሉም፣ ወደዛ መሄድ አትችሉም እና ጉሽ ሳይ የሚለው ነገር እሱን ለራሱ የሚመታበት ጉዳይ ስለሚኖር እሱ ጋር ይነጋገራል። እነዚህ ሌሎች ሰዎች ናቸው፣ ጋዜጠኞች ናቸው። ነጻነታቸው የተረጋገጡላቸው ሰዎች ስለሆኑ ማንም አይነካቸውም። እንደውም እንደዚህ እነሱን ለመንካት ሀሳብ ያለው አንድም ወጣት አልነበረም። በወቅቱ ወጣቶቹ መረጃ ለመጠየቅ ብሉ ነው የመጡ እንጂ ጋዜጠኞቹ ለማስረበብ ሌላ ነገር ለማድረግ አይደለም። አሁንም ቢሆን ሌላ ጋዜጠኛ ቢመጣ አሁን ሚል የመሰለ አቀባበል እንደሚያደርጉ እኔም ስለማውቀው እዛ ላይ ያለው ነገር ማንም ያነካቸው ሰው የለም። አሁን የሚባሉ ነገሮች በሙሉ አየር ላይ እንለቃለን እንደዚህ የተባሉ ነገሮች በሙሉ ለእኔ መጀመሪያ እንዳልኩ ቅድም ለእኔ አዲስ የሆነ ነገር ነው። ምክንያቱም ልክ እዚህ ሲሄዱ በሰላም እንዲሄዱ እና የሄዱበትን እኛ እዛ እንዳትገቡ ብለን ስንከላከላቸው እዛ የሆነ የተደበቀ መረጃ ኖር አይደለም። ለእኛ ክርክር እኮ ህጋዊ በሆነ መንገድ ነው እኛ ግለሰቡን የከሰስን የምንሄደው። ነገር ግን ሌላ አካባቢ ጉዳዩ ባላንስ ለማድረግ የሚመታቸው ካለ እነሱም እንደ ጠላት አድርገን መውሰድ አንችልም። እነሱ ግን ተመልሶ አዲስ አበባ በሚገቡበት ሰዓት እኛ እንደ ጠላት አድርገው ሽፍታ ናችሁ፣ ሌላ በቃ በአሁኑ ሰዓት በማንኛውም ሰው ልጅ ላይ የማይባል ነገር በቃ ሌላ ዘለፋ ስድብ ምናምን ሁሉ ሰንዝሮብኝ፣ ቢሆንም እኔ አስተዳደር አካል ስለሆንኩ እንደፈለጉ መናገር የሚፈልጉ ነገር መናገር ይችላል። ምክንያቱም የፈለጉበት ነገር ስላልተሳካላቸው ተናዶ ሄዱ ሊሆን ይችላል እንጂ ማንም ደብድቦናል፣ አሳስሮናል። የመጡበት እኮ ሰኞ ቀን ነው። ከአዲስ አበባ የመጡ አዲስ ጋምቤላ ያረፉ ይሁድ ነው። ሰኞ ጠዋት እኛ ጋር መጡ። ልክ ከዚህ እንደሄዱ ሮብ ዕለት አዲስ አበባ ገብተናል ብለው ነው የደወሉልኝ። እዚህ ጋር ታስሮ አንድ ቀን አድሯል ውሏል የሚባለው ነገር ከእውነት የራቀ መሆኑ የትም አካባቢ የማይከሰት ነገር በመሆኑ እና ካስፈለገ ሌላ አካል መጥቶ እዚህ ማረጋገጥ የሚችልበት ሁኔታ አለ። ሌላ ከዚህ ጋር ልዩ የሚያደርገው እኛ ያለንበት የአካባቢ ማህበረሰብ ብቻ አይደለም። ከተለ አካባቢ የመጡ የኢትዮጵያ ዜጎች በሙሉ እዚህ የሚገኙበት ስለነበረ እና ቢሮ አካባቢው ደግሞ አበሻ ጠቅላላ የኦሮሞ፣ ትግሬ፣ አማራ ሁሉም የኢትዮጵያ ብሔር ብሔረሰቦች እኛ ጋር አብሮ የምንሰራ ባለሙያና ሰራተኛ ስለሚኖር ይህን ነገር ስናደርገው እነዚህ ባለሙያዎች አይተው ከሆነ መጥቶ መጠየቅ ይችላሉ። እና በአጠቃላይ እኛ ጋር አንድም የተከሰተ ነገር እንደሌለ እና አሁንም የእኛ ክርክር ከባለሀብቱ ጋር እንደሆነ እና ከጋዜጠኞች ጋር ምንም ነገር እንደሌለን እኔም እዛ ደርሶ ቢሳደቡም ከእኔ ጋር ምንም ጉዳይ እንደሌላቸው ሙሉ በሙሉ የኔ ሀሳብ የገለጽኩላቸው ነው የነበርኩና ምንም ችግር እንዳልተፈጠረ ነው ያ አካባቢ።
አቶ ኡክሪ፣ እኔ ጋምቤላን አውቃታለሁኝ። እኔ ራሴ የጋምቤላን ህዝብ አውቃለሁኝ። ከባለስልጣኖችም ጋር እንደ ጋዜጠኛ ከዚህ በፊት ብዙ ጊዜ ተነጋግሬ አውቃለሁኝና በእውነቱ ይሄ ሁኔታ ጋዜጠኞች ላይ ተፈጠረ ሲባል በጣም ነበር ያዘንኩት። ምክንያቱም አንደኛ ጋዜጠኛ ማለት ህዝብ ማለት ነው። ህዝብ የሚፈልገውን ነገር ነው የሚያቀርበው። ጥሩም ሆነ መጥፎም ሆነ የልማት ስራም ተካሄደ የጥፋት ስራም ተካሄደ ጋዜጠኛን ማክበር ማለት ህዝብን ማክበር ማለት ነው። የህዝብ አንደበት ነውና እርሶ በቢሮ አካባቢ በግል በራስዎም ባይሆን እንደዚህ አይነቱ አስተሳሰብ በተለይ ደግሞ ከሙስና ጋር ከጥፋት ጋር ግንኙነት ያላቸው ሰዎች ካሉ ያ ሁኔታ ወደ ህዝብ ጆሮ እንዳይደርስ፣ ወደ ህዝብ አይን እንዳይደርስ፣ ወደ መንግስትና የተለያዩ አካላት እንዳይደርስ ሊያደርጉ የሚችሉ አይኖሩም፣ የኔ ቢሮ የጸዳ ነው የሚል እምነት አለዎት?
አዎ፣ ይሄ ጉዳይ አሁንም ቢሆን አሁንም የኛ ክርክር እየተደበቀ አይደለም። እንዳልኩ ከጋዜጠኛ ጋር ምንም ነገር እንደሌለን እኔ ሙሉ በሙሉ ማረጋገጥ ይችላለሁ። ግን የኛ ክርክር አሁንም ቢሆን የወረራ አስተዳደር ክርክር ሳይሆን በህግ አግባብ ጉዳዩ እንድታይልን የሚመለከቱ የጊዜ አካላት ጠይቀናል። ያ ከማን ጋር ነው? ደን ከጨፋጨፈ ጋር ነው። የደን አዋጅን መሰረት በማድረግ የአካባቢ ማህበረሰቡን በዚህ ደን ዙሪያ ላይ ለወደፊቱ የዕጣ ፈንታቸው ምን ይመስላል በሚል በእኛ ጊዜ ያለው የተጨፋጨፈ ያለው ደን ወደ ሌላ አቅጣጫ እንዳያስገባ እና የአየር ለውጥ ምናምን ችግር እንዳይፈጠር ለወደፊቱ ያን ጉዳይ መሰረት ያደረገ ነው እንጂ የእኛ ክርግር አኑን በሆን ጉስ ሳይ ባለበት ባይደባበቅም መጥቶ እዚህ ግልጽ በሆነ መልኩ የራሱ ሀሳብ ቢያቀርብና እኔ ያደረግኩ ይሄ ነው ብሎ ለሚመለከተው ክፍል ሄደው ቢከራከር፣ ምክንያቱም እዚህ ጋር የመጀመሪያ ፍርድ ቤት አለ፣ ከፍተኛ ፍርድ ቤት አለ የዞኑ፣ ከዛ አልፎም የክልሉ ጠቅላይ ፍርድ ቤት አለ፣ ወይም ሰበር ፌዴራል ጠቅላይ ፍርድ ቤት ቢሄድም ያለው ነገር ማሰማት ይችላል። ነገር ግን ወደዛ ሳይሄድ ወደ ሌላ ነገር ሄደው እኛን በማስፈራራት በጋዜጠኞች ወረዳን በማስፈራራት ቢንቀሳቀስም ምንም ችግር የለም በማለት እኛ በህግ አግባብ ክርክራችን ይቀጥላል ያልነው ጋዜጠኞች ቢመጡ ማንም እንደማይነካቸው ቀደም ብለን የተዘጋጀንበትና ከዚህ በፊትም ያልተፈጸመ አሁንም ያልተፈጸመና ለወደፊቱ የማይፈጸም ነገር ሆኖ ስለምናውቀው በዛ ጠንቅቀን ስለምናውቀው ማንም የተነካ ጋዜጠኛ እንደሌለ ሙሉ በሙሉ እኛ እያሰማን ስለነበረና በአካባቢ ያለው ማህበረሰብ በዚህ ጉዳይ ላይ ምንድን ነው የሚሰማቸው የሚለው ነገር ጋዜጠኛ ብንነካ እኮ እንኳን ሌላ ከአካባቢ ይመጣ የኔ አባት ራሱ የኔ እናት የኔ ወንድም ተነስቶብኝ ለምንድን ነው ጋዜጠኛ እንደዚህ የምታደርጉ ብሎ መከራከር የሚጀምረው ከአካባቢው ማህበረሰብ ነው። እነሱ ስላልተነኩ ግን እነሱም በሰላማዊ መንገድ ተቀብለን ስለሸኘናቸው አንድም ሰው አሁን በአሁኑ ሰዓት ይሄ ጉዳይ ትላንት ራሱ እኮ በፌስቡክ በተለያዩ ሚዲያ አካላት ስለቀቁ ማህበረሰቡ ያቡ ወረዳ ግር ብሎ ነው እንዴት ይሄ ነገር መቼ ተፈጸመ እያሉ ቢሮ ደረጃ የነበሩ ጥሩ የሚሆነው ቀኑ ሰኞ ነው። በቃ ሁሉም ሰራተኛ ባለበት ነው ቢሮ ባለበት ሰዓት ነው ይሄ ነገር እንዴት ተፈጸመ የነበረው ሁኔታ እንደዚህ አይደለም እያሉ ማህበረሰቡ በአሁኑ ሰዓት በዚህ ጉዳይ ላይ የራሱ ሀሳብ እንዴት አድርገን ነው የኛ ሀሳብ ለሌላ አካል ማሰማት የምንችለው የሚለው ሚዲያ አካላት ሁሉ እኮ መጥተው እዚህ ቢጠየቁ ሙሉ በሙሉ የነበረው ሁኔታ ቁጭ ማለት ይችላሉ።
አስተዳዳሪው አቶ ኡክሪ ኡመድ አቦቦ ወረዳ ውስጥ የተሰማሩና ነዋይ እያፈሰሱ የሚገኙ ባለሀብቶች ባነሷቸው ቅሬታዎች ላይም ተጨማሪ መልስ ሰጥተዋል። በከተማቸው እንዲያውም በራሳቸው ጽሕፈት ቤት ውስጥ በጋዜጠኞች ላይ ተፈጽሟል የተባለውን ወከባ ጉዳይ በቅርብ ይዘው እየተከታተሉ ካሉ አካላት መካከል የሰብአዊ መብቶች ጉባኤ ይገኝበታል። ተጠባባቂ ዳይሬክተሩን አቶ ቢንያም አባተን ትናንት በስልክ አገኘቻቸው ነበር።
ትናንትና ሐሙስ ነው በተለያዩ የሚዲያ አካላት የተጫጩ 8 የጋዜጠኛ ቡድን አባላት ጋምቤላ በስራ ሂደው ደረሰብን ያሉትን ማዋከብ ስራት እንዲሁም አንደኛውም ድብደባ ተፈጽሞበታል። እሱን አቤቱታ አቅርበውልን እሱን በማጣራት ላይ ነው የሚገኘው። ተመጉ
ወደ ክልሉ ውስጥ ያደረጋችሁት እንቅስቃሴ አለ?
ወደ ክልሉ ሙከራ አድርገናል ለማግኘት። በእርግጥ አንድ ልከውልናል። የሱማሌ ማድረጃ በደንብ አላጠና ነው። ኦፊሻል የሆነ ምላሽ እንዲሰጡንም ጠይቀናቸው ኦፊሻል የሆነ ምላሻቸውን እየጠበቅን ነው።
ጋዜጠኞቹን አነጋግራችኋቸዋል በተናጠል?
እንግዲህ አሁን መረጃ የለኝም። መርማሪዎቹ ነው ቃሎቹን የተቀበሏቸው። ከነሱ ከተቀበሉት አንዳንድ ቃ የሰጡትን ቃሎችን ለማየት ሞክሬያለሁ። በዛ ላይ አንስቷ ጋዜጠኛ አጸያፊ ስድብ በደረሰባት ማመልከቷን መረጃ ያሳያል። አንደኛውም ጋዜጠኛ ድብደባ እንደተፈጸመበትም ገልጿል። በአጠቃላይ ለአራት ሰዓታት ያህል በፖሊስ ጣቢያ ውስጥ አግተዋቸው እንደቆዩና እዛው ደረሰ የተባለውን ጥፋቶች የመዘገቡባቸውን ሰነዶቻቸውንም እንደተቀሙ እንዲሁም በድርድር ስለዚያ ጉዳይ ምንም አይነት ዘገባ እንዳያቀርቡ ቃል አስገብቷቸው እንደለቀቋቸው በተመጉ ያቀረቡት አቤቱታ ያሳያል።
መቼ ያልቃል ይሄ ማጣራታችሁ አቶ ቢኒያም?
አሁን ኮሚኒኬሽን ይታይተናል። ማሳወረዳውን ጋር ኮንታክት እየፈጠረ ነው። ስለዚህ ዛንቸው እየመስ እንደሰጥን ሰኞ ወይም ማክሰኞ ሁሉ ነገር እንጨፋለን ብለን እናስባለን። ቀጣይ ቅላ ነው የሚሆን ስለሆነ መላሽ ላይሰጥም ይችላሉ።
የተሳካና የተሳለጠ ግንኙነት ያለው ህብረተሰብ ለመፍጠር በነጻነትና በኃላፊነት ስሜት የሚንቀሳቀሱ መገናኛ ብዙሀንና ጋዜጠኞቻቸው ያለ ስጋት ያለመሸማቀቅና ያለጥቃት መስራት ያለባቸው የመሆኑ ጉዳይ ጥፋትን ለመደበቅ ከመታተው ወገኖች ውጪ አጠቃላይ ስምምነት ያለው ሐሳብ ነው። ማህበራዊ ህጸጾችንና በግላጭና በስውር በህዝብ ላይ የሚፈጸሙ በደሎችን ጥፋቶችንና ወንጀሎችን ለማጋለጥ የህዝብ አይንና ጆሮ ሆነው የሚሰሩ በተለያዩ የስልጣን እርከኖች ላይ ያሉ ባለስልጣናትንም ሆነ በማህበራዊው መስተጋብር ውስጥ መሪ ተዋንያን የሚባሉ አካላትን በማያቋርጥ ተጠያቂነት ለሚይዙና ግልጽነትን ለማስፈን ለሚታትሩ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ተገቢ ጥበቃ እንዲደረግ ዓለም አቀፍ የሰብአዊ መብቶች ቃፊሮችና የጋዜጠኞች ደህንነት ተሟጋቾች የዕለት ተዕለት ጉትጎታ ነው። ወደ ፌደራሉ ጠቅላይ አቃቤ ህግ ወደ አቶ ብርሃኑ ጸጋዬ ደውዬ ያነጋግሬያቸዋለሁ። ጉዳዩን በቅርብ ተመልክተው ሐሳባቸውን ሊያካፍሉኝ ለተነገ በስቲያ ሰኞ ቀጠሮ ይዘናል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል፣ የጋዜጠኞች ደህንነት ተሟጋቹ ሲፒጄ እንዲሁም የኢትዮጵያ የሰብአዊ መብት ኮሚሽን፣ ሌሎችም የመንግስት አካላትና ጋዜጠኞች ራሳቸውም አሁን ካለው የኢትዮጵያ ሁኔታና የመገናኛ ብዙሃኑ ይዞታ ጋር ያዛመዱ የሚሉትን እንዲሁም የአቦቦን ኢንቨስተሮች ዝርዝር አቤቱታዎችና የወረዳውን አስተዳደር የሚመለከታቸውን የክልልና የፌደራል መስሪያ ቤቶች ተጠሪዎችን ምላሾች ይዤ በቀጣይ ዝግጅት አገኛችኋለሁ። ጤና ይስጥልኝ።